If Americans start believing that foreigners can affect and elect presidents or senators,
አሜሪካውያን የውጭ ሀገር አስተዎች ፕሬዝዳንቶችን ሴናተሮችንና አስተዳዳሪዎችን መምረጥ ይችላሉ ብለው ማስተብ ከጀመሩ የውጭ ሀገር ተወላጆች በመርጫዎቻችን ውስጥ ጣልቃ እየገቡ ከአሜሪካ ህዝብ ይልቅ ስለውጤቱ እነሱ የሚወስኑ ከሆነ ዲሞክራሲያችን ተሸረሸረ ማለት ነው። ስለሆነም ሰዎች በመርጫ ላይ እምነት አይኖራቸውም።
የፕሬዝዳንት ዶናልድ ትራምፕ የተከሰሱበትን ጉዳይ ትራምፕ ማየት በጀመረው የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አናሳ መቀመጫዎች ያሉት የዲሞክራቲክ ፓርቲ ተጠሪ ሴናተር ሹመር ናቸው የሰማችኋቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ችግሩን እንጂ ለማድረስ ደግሞ ከፍተኛ አስተዋጽኦ ሲያደርጉ ኢትዮጵያ መንግስትም ሞሌ ድረስ ተወካዮች ስለሆኑ የትግሉን አርማን እዛን ጊዜ ኦሮሚያንና ኦፒዮን ይመራ ለነበረው ሰው ሲሰጥ ይባል እኔ በአደባባይ ሚታወቅ ማንነት የሚታወቅ ይናክል የህግ ችግር ያስቻል የሚል ግምት አልነበረኝ።
የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ሊቀመንበር ፕሮፌሰር ምረራ ጉዲና ናቸው። የዚህንም ዝርዝርና ይዘናል አድማጮች በዜና መስኬት ለጊዜ ይቀርባል። ጤና ይስጥልን እንደምናመሻችሁ ክብራትና ክብራን አድማጮች። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ጥር 13 2012 ዓ.ም ድረስ ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ።
ዜናውን የማሰማችሁ ቆንጂት ታዬ ነኝ። እንደምናምሽታችኋል። ካሉን ዜናዎች መካከል ዋና ዋናዎቹን ለመጥቀስ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር በጉዞ እገዳ መዝገቡ በከተታቸው ሀገሮች ዝርዝር ውስጥ 7 ሌሎች ሀገሮችን ሊጨምር እቅድ እንዳለው ዘገባዎች አመለከቱ። በዚህ እቅድ ውስጥ ኤርትራ እንዳለችበት ነው ዘገባዎቹ የጠቆሙት። በዩናይትድ ስቴትስ የተወካዮች ምክር ቤት ከሳሽ ዲሞክራቶች ፕሬዝዳንቱ ጥፋት ፈጽመዋል ከስልጣን መወገድ አለባቸው ለሚለው ክስታቸው ሙግታቸውን ለማሰማት አሁን በዚህ ሰዓት ሊጀምሩ ነው። የሊቢያ ተቀናቃኝ ወገኖች ወደ ቀጣይ የፖለቲካ ሂደት እንዲያመሩ ዓለም አቀፉ ማህበረሰብ ግፊት ሊያደርግ ይገባል አሉ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ። ሌሎችም አሉን።
አመሰግናለሁ ቆንጂት። ከቴክኒክ አቀናባሪ ንጉሱ ታምሬ፣ ከስርጭት መሐንዲሱ ቮይቲክ ዞርኛክና ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። በቅድሚያ አሁን የሰዓቱን ያለም ዜና።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር በጉዞ እገዳ መዝገብ በከተታቸው ሀገሮች ዝርዝር ውስጥ 7 ሌሎች ሀገሮችን ሊጨምር እቅድ እንዳለው ዘገባዎች አመልክተዋል። ትናንት በዩናይትድ ስቴትስ ዜና ማሰራጫዎች የወጣ ዘገባ እንደሚለው በዚህ እቅድ ኤርትራ አለችበት። ሌሎቹ ታንዛኒያ፣ ሱዳን፣ ናይጄሪያ፣ ሚያንማር፣ ቤላሩስ እና ኪርጊስታን ናቸው። አንዳንዶቹ ሀገሮች በእገዳው የሚነኩት በተወሰኑ የቪዛ ነክ ጉዳዮች ብቻ እንደሚሆን ዘ ዋል ስትሪት ጆርናል ጋዜጣ ዘግቧል። ፖለቲኮ የተባለው የድረገጽ ዜና አውታር ደግሞ ይህ አዲስ ተጨማሪ ሀገሮች ዝርዝር ያለቀለት እንዳልሆነና ሊቀየርም እንደሚችል ነው የጠቀሰው። በመጽሔት ክፍለ ጊዜ ዘገባ ይኖረናል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለራሳቸው የፖለቲካ ጥቅም ብለው በስልጣናቸው ያላግባብ ተጠቅመዋል እናም ከስልጣን ሊወገዱ ይገባል የሚለውን ክስ ያቀረቡት የተወካዮች ምክር ቤት ዲሞክራቶች በመወሰኛው ችሎት ከዛሬ ጀምረው ለሶስት ቀናት የሚቆየውን መከራከሪያቸውን ሊያሰሙ እየተዘጋጁ ነው። ትናንት ማክሰኞ እስከ ዛሬ ረቡዕ ሌሊት በዘለቀው 13 ሰዓት የፈጀ ክርክር የተወካዮች ምክር ቤቱ ከሳሾች ፕሬዝዳንቱ ዩክሬን አንዱን ዋና የመጪው ምርጫ ተቀናቃኛቸው የሆኑትን ዲሞክራቱን ጆ ባይደንን እንድትመረምር ስላደረጉት ጥረት የሚያሳዩ ሰነዶች እንዲቀርቡና ምስክሮችም እንዲጠሩ ያደረጉት ክርክር በመወሰኛው አብላጫ ሪፐብሊካኖች የድምጽ ብልጫ ወድቆባቸዋል። ይሁን እንጂ ዛሬ ዲሞክራቶቹ የመወሰኛው ክስ ሰሚ ችሎት ሲከፈት በመጀመሪያዎቹ ሰዓታት መድረኩን ለብቻቸው ይዘው በ45ኛው ፕሬዝዳንት ላይ የመሰረቱትን ክስ ለማብራራት እድል ያገኛሉ። የዛሬ አብይ ርዕሳችን ዘገባ ይኖረዋል። በተዛመደ ዜና በአገር ውስጥ ዋናው ዜና በመወሰኛው ምክር ቤት የክስ ሰሚ ችሎት ላይ ያተኮረ ቢሆንም ፕሬዚደንት ዶናልድ ትራምፕ በዓለም የኢኮኖሚ ጉባኤ ላይ ከስዊዘርላንድ ዳቮስ ከመነሳታቸው አስቀድሞ በጥድፊያ በተጠራ ጋዜጣዊ ጉባኤ ላይ በንግድና በሀገር ውስጥ ኢኮኖሚ ላይ አትኩረው ተናግረዋል። ዛሬ በተጠራው በዚህ ጋዜጣዊ ጉባኤ ላይ ፕሬዝደንቱ በዓለም የንግድ ደንቦች ዙሪያ እንዲወሰዱ ስለሚፈልጉት ለውጥ ግፊት ለማድረግ የዓለም የንግድ ድርጅት ዋና ዲሬክተሩን ሮቤርቶ አዘቬዶን ወደ ጋዜጣዊ ጉባኤው ይዘዋቸው ቀርበዋል። የዓለም የንግድ ድርጅት ለብዙ ዓመታት ለዩናይትድ ስቴትስ ኢፍትሃዊ ሆኖ ቆይቷል ብለዋል ፕሬዝደንቱ። የዓለም የንግድ ድርጅት ባለስልጣናት ፕሬዝደንቱ ስለጠየቋቸው የለውጥ እርምጃዎች ለመነጋገር በቅርቡ ወደ ዋሽንግተን እንደሚጓዙም ተጠቅሷል። መስተካከል መለወጥ አለበት ሲሉ አዘቬድ ተስማምተው ስርዓቱ በብዙ መልኩ በትክክል እየሰራ አይደለም፣ ለዚያ መፍትሄ ለመፈለግ እንሞክራለን ሲሉ ተደምጠዋል። የዩናይትድ ስቴትስ ፕሬዝደንት ለረጅም ጊዜ ሲጓተት የቆየው የንግድ ስምምነት ዳር የማይደርስ ከሆነ በምትልኩት አውቶሞቢል ላይ ከባድ ቀረጥ ይከተላቸዋል ሲሉ የአውሮፓ ህብረት ላይ ዛቻ አሰምተዋል። ከአውሮፓ ህብረት ጋር ስምምነት ላይ መድረስ አስቸጋሪነቱ ከቻይና ጋር ካደረግነው ድርድር የባሰ ነው ሲሉም ተደምጠዋል። ስለ ኢኮኖሚ ክንዋኔዎቻቸውና በዩናይትድ ስቴትስ ታሪክ ታይቶ በማያውቅ ደረጃ የስርዓት ቁጥር መቀነሱን ያወሱት ፕሬዝደንቱ ትናንት ስለተጀመረው የመወሰኛው የክስ መስማት ሂደት ከጋዜጠኛ ለቀረበ ጥያቄ የተደረገው ምንም የማይወጣለት የቴሌፎን ጥሪ ነው፣ ክሱም የሐሰት ነው ብለዋል።
So here's the story. Did nothing wrong. It was a perfect conversation. It was totally appropriate. The best lawyers in the world have looked at it.
ታሪኩ እንዲህ ነው። ምንም ያጠፋሁት ነገር የለም። ፍጹም ንግግር ነው የተደረገው። ሙሉ በሙሉ በትክክል ነው የተካሄደው። ባለም ወደር የሌላቸው ጠበቆች አይተውታል። የፍርድ ሚኒስቴር አይተውታል። ምንም ጥፋት የለም ብለዋል።
በመወሰኛው የክስ ሰሚ ችሎት ሂደት የምስክሮች ቃል መሰማት ይገባል ወይ ተብሎ ለቀረበ ጥያቄም ፕሬዝደንቱ አንዱ ካንዱ የተጋጨ መልስ ሰጥተዋል። ያ መወሰን ያለበት በመወሰኛ ምክር ቤቱ ነው ካሉ በኋላ የብሔራዊ ጸጥታ ሊፈጥር ይችላል ሲሉ አክለዋል። ቻይና ውስጥ እየተዛመተ ያለው አዲሱ ኮሮና ቫይረስ ወረርሽኝ 17 ሰው መግደሉን የሀገሪቱ ባለስልጣናት ዛሬ አስታውቀዋል። ይህ የዛሬው አሃዝ ቀደም ብሎ የሞቱ ሰዎች ቁጥር 9 ነው ብለው ከገለጹት እጅጉን የበለጠ ነው። የዛሬውን አሃዝ ያወጣው የቻይና የጤና ኮሚሽን ሲሆን ሰዎቹ የሞቱት ሁበይ በተባለው ክፍለ ሀገር መሆኑን ነው ያመለከቱት። በ13 የቻይና ክፍለ ሀገሮች በቫይረሱ የተጠቁ 440 ሰዎች እንዳሉም አረጋግጠዋል። ቻይና የዛሬውን ካለፈው የጨመረ የሰለባዎች አሃዝ ያወጣችው የዓለም የጤና ድርጅት በመላ ሀገሪቱ እና አልፎም ወደ ሌላ ሀገሮች እየተዛመተ ስላለው በሽታ ዛሬ በአስቸኳይ ስብሰባ እየተነጋገረ ባለበት በዚህ ወቅት ነው። የዓለም የጤና ድርጅት ከቻይና ውሃን ክፍለ ግዛት የተነሳው ይህ ወረርሽኝ ዓለም አቀፍ አጣዳፊ የጤና ቀውስ ተብሎ ማወጅ ያስፈልግ እንደሆነ እየተወያየበት መሆኑን አስታውቋል። የሊቢያ ተቀናቃኝ ወገኖች ተኩስ አቁሙን አጠናክረው ወደ ቀጣይ የፖለቲካ ሂደት እንዲያመሩ ዓለም አቀፉ ማህበረሰብ ግፊት እንዲያደርግ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ አሳስበዋል። ለጊዜው ተኩሱ ቆሟል፣ ሆኖም በአካባቢ ደረጃ የተጣሰበት ሁኔታ አለ ሲሉ ያከሉት ጉቴሬዥ አሁን ወደ ይፋ ተኩስ አቁም መሻገርና ተጨባጭ የፖለቲካ ሂደት ማለፍ አለብን፣ ነገር ግን እዛ ጋር አልደረስንም ብለዋል። የመንግስታቱ ድርጅት ዋና ጸሐፊ ይህን የተናገሩት ከጸጥታው ምክር ቤት አባላት ጋር 2 ሰዓት የፈጀ ዝግ ስብሰባ ካደረጉ በኋላ ለጋዜጠኞች በሰጡት ቃል ነው። ባለፈው እሁድ በርሊን ውስጥ በተካሄደውና እሳቸው በተሳተፉበት ጉባኤ ላይ ስለተገኘው ውጤት ለምክር ቤቱ አባላት አብራርተዋል። የጀርመን ቻንስለር አንገላ መርክል ባስተናገዱት ጉባኤ ላይ በርካታ የጸጥታው ምክር ቤት ቋሚ አባላትና ሌሎችም ሀገሮች ተሰባስቡበት እንደነበረ ይታወሳል። በሊቢያው ግጭት ውስጥ ተጽዕኖ ያላቸው ግብጽ፣ ቱርክና የተባበሩት አረብ ኤሚሬቶችም ተገኝተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የተጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። ቆየት ብለው ከሚቀርቡት ወደ ቀዳሚው የዕለቱ አብይ ርዕስ ከመላፋችን በፊት አሁን ቆየት ብለው ከሚሰሙ ዘገባዎችና ቅንብሮች አንዱን ለቅምሻን በል።
5 ሳንቲም አልተቀበልኩም ዲክለር አረኩ። ምንድነው በማከላዊ እንጂ የትኛውም ኢትዮጵያዊ ሃይማኖት ምንም ይሁን ፖለቲካ ፓርቲ ምንም ይሁን ዘር ምንም ይሁን በሚቻለኝ ሁሉ አገለግላቸዋለሁ።
አቶ ወንድሙ ኢፍሳ ይባላሉ። የህግ ጠበቃ ናቸው። በዛሬው ዲሞክራሲ በተግባር ሰፋ ባለ ቃለ ምልልስ ታገኛችኋላችሁ። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ላይ የቀረበው ክስና ሂደት ትላንት በህግ መወሰኛው ምክር ቤት መታየት ጀምሯል። ሂደቱ ሊመራባቸው ይገባል በተባሉ ህጎች ላይ በሰፊ ክርክርና ንትርክ ነው የተጀመረው። የህግ መወሰኛው ምክር ቤት አንድን ፕሬዝዳንት ከስልጣን ሊያስወግድ የሚችል የክስ ሂደት ሲያካሂድ ይያሁኑ በአገሪቱ ታሪክ ለሶስተኛ ጊዜ መሆኑ ነው። ዲሞክራቶች ፕሬዝዳንቱ ስልጣናቸውን ያላግባብ ተጠቅመዋል የሚለውን ክስ ለማጠናከር ምስክሮች ቃላቸውን እንዲሰጡ መፈቀድ አለበት ይላሉ። የዩናይትድ ስቴትስ ምክር ቤት ጉዳዮቹ የአሜሪካ ድምጽ ዘጋቢ ካትሪን ጊብሰን ያጠናቀረችውን ዘገባ አደንስ ፍሳዬ እንዲት አቀርባለች።
በህግ መወሰኛው ምክር ቤት የብዝሃነት ቦታ ያላቸው አባላት ምስክሮች እንዲቀርቡ የተደረገውን ጥረት ያቆሙት እንደ አውሮፓ አቆጣጠር በ1999 ዓ.ም ተመረጠ በቀድሞ ፕሬዝዳንት ቢል ክሊንተን ላይ የተደረገውን የክስ ሂደት መመሪያ ይሆነን በማለት ነው።
If Americans start believing that foreigners can affect and elect presidents or senators
አሜሪካውያን የውጭ ሀገር አስተዎች ፕሬዝዳንቶችን ሴናተሮችንና አስተዳዳሪዎችን መምረጥ ይችላሉ ብለው ማሰብ ከጀመሩ የውጭ ሀገር ተወላጆች በመርጫዎቻችን ውስጥ ጣልቃ እየገቡ ከአሜሪካ ህዝብ ይልቅ ስለውጤቱ እነሱ የሚወስኑ ከሆነ ዲሞክራሲያችን ተሸረሸረ ማለት ነው። ስለሆነም ሰዎች በመርጫ ላይ እምነት አይኖራቸውም።
በህግ መወሰኛው ምክር ቤት የብዝሃነት ቦታ ያላቸው አባላት ምስክሮች እንዲቀርቡ የተደረገውን ጥረት ያቆሙት እንደ አውሮፓ አቆጣጠር በ1999 ዓ.ም ተመረጠ በቀድሞ ፕሬዝዳንት ቢል ክሊንተን ላይ የተደረገውን የክስ ሂደት መመሪያ ይሆነን በማለት ነው።
የቀድሞው የብሔራዊ ጸጥታ አማካሪ ጆን ቦልተን የሚሉትን መስማት ያለብን ይመስለኛል። ምናልባትም ከሳሾችና ተከላካዮች የሚያቀርቧቸው ሌሎች ምስክሮችም መቅረብ ያለባቸው ይመስለኛል። ስለ ጉዳዩ መወሰን ያለበትም የመክፈቻ ክርክር ከተደረገ በኋላ ነው። ክሊንተን ሲከሰሱ በዚያ መንገድ ነው የተካሄደው።
ዋናው የትራምፕ ወጋኝ ሚች ማኮኔል የሚሻለው ይህ ነው ይላሉ።
የህግ መወሰኛው ምክር ቤት አሁንም መሰረታዊ ዓላማችንን ያሳካልናልን? አሁንም ከወገንተኝነትና ከስሜታዊነት ይልቅ ፍትሃዊነትና ታሪካዊ አንድምታን ለማስቀደም እንችላለን?
በህግ መወሰኛው ምክር ቤት የብዝሃነት ቦታ የሚይዙት ሪፑብሊካውያን መሆናቸው ትራምፕ የፖለቲካ ጥቅም እንዲያገኙ ይረዳል፣ ምስክሮች እንዳይቀርቡ ያደርጋል። በጆርጅ ዋሽንግተን ዩኒቨርሲቲ የህግ ክፍል መምህር ፖል በርማን ሼፍ ያብራራሉ።
I think it's absolutely necessary that the Senate
የህግ መወሰኛው ምክር ቤት ሐቀኛ ፍርድ ማካሄድ ይኖርበታል። ሴናተሮቹ ወገንተኝነትን አስወግደው የዳኝነትን ቦታ እንዲይዙ ያስፈልጋል። በፍርድ ሂደቱ የሚቀርቡት ክርክሮች ትኩረት ሊሰጣቸው ይገባል። ምስክሮችም መደመጥ አለባቸው። ሴኔቱ ይህንን ካላደረገ ግን በህገ መንግስታዊ ዲሞክራሲያችን ላይ ከባድ አንድምታ ይኖረዋል።
በህግ መወሰኛው ምክር ቤት የሚደረገው ክርክር ረዘም ያለ ጊዜ እንዲኖረው ማኮኔል ተስማምተዋል። የክሱ ሂደት ጊዜ መራዘም ሰዎች በሚገባ እንዲከታተሉት እድል ይሰጣል ይላሉ ዲሞክራቶች። የተወካዮች ምክር ቤት በፕሬዝዳንት ትራምፕ ላይ የመሰረተውን ክስ የሚመሩት አዳም ሼፍ
A great many perhaps even most Americans do not believe
ብዙ ሰዎች ምናልባትም አብዛኞቹ አሜሪካውያን ስለ ፕሬዝዳንቱ ፍትሃዊ ፍርድ ይኖራል የሚል እምነት የላቸውም። ምክንያቱም የህግ መወሰኛው ምክር ቤት በፍትሃዊነት ያካሂደዋል የሚል እምነት የላቸውምና ነው። ውጤቱ አስቀድሞ የታቀደ ነው ብለው ያምናሉ። ፕሬዝዳንቱ ከክሱ ነጻ ይሆናሉ። ከጥፋቱ ንጹህ ስለሆኑ ሳይሆን ሴናተሮቹ ድምጽ የሚሰጡት በፓርቲ መስመራቸው መሰረት ስለሆነ ነጻ መባላቸው አይቀሬ ነው።
ክስቱን የሚያቀርቡት የህዝብ ተወካዮች ምክር ቤት አባላት በፕሬዝዳንቱ ላይ የተመሰረተውን ክስ በህግ መወሰኛው ምክር ቤት ቀርበው 3 ቀናት ያህል ክርክራቸውን ያቀርባሉ። የዋይት ሃውስ ጠበቆች ደግሞ ክሱን የመከላከል ክርክራቸውን በመጪው ቅዳሜ ይጀምራሉ።
አዳነችን ለዘገባው አመሰግናለሁ። አድማጮች፣ ተከታዩም የመጽሔት ርዕስ እዚሁ ዩናይትድ ስቴትስ ውስጥ ያቆየናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር በጉዞ እገዳ መዝገብ ካካተታቸው ሀገሮች ዝርዝር 7 ሌሎች ሀገሮችን ሊጨምር እቅድ እንዳለው ዘገባዎች አመለከቱ። ትናንት በዩናይትድ ስቴትስ የዜና ማሰራጫ ወጣ አንድ ዘገባ እንደሚለው በዚህ እቅድ ኤርትራ አለችበት። ሌሎቹ ታንዛኒያ፣ ሱዳን፣ ናይጄሪያ እና ሚያንማር፣ ቤላሩስ እና ኪርጊስታን ናቸው። አንዳንዶቹ ሀገሮች በእገዳው የሚገቡት በተወሰኑ የቪዛ ነክ ጉዳዮች ብቻ እንደሚሆን ዎል ስትሪት ጆርናል ዘግቧል። ፖለቲኮ የተባለው ሌላ የድረገጽ ዜና አውታር ደግሞ ይህ አዲስ ተጨማሪ ሀገሮች ዝርዝር ያለቀለት እንዳልሆነ ሊቀየር እንደሚችልም ጭምር ጠቅሷል። ስታብላቸው ዝርዝሩን ይዛለች።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዎል ስትሪት ጆርናል ከተባለው ጋዜጣ ጋር ባደረጉት ቃለ ምልልስ ወደ ዩናይትድ ስቴትስ እንዳይገቡ እገዳ የሚደረግባቸውን ሀገሮች ቁጥር እንደሚጨምሩ መናገራቸውን ስለ ፖለቲካ አስተያየቶች የሚዘግበው ፖለቲኮ በድረገጹ ጽፏል። የሚታገዱት ሀገሮች የትኞቹ እንደሚሆኑ በዎል ስትሪት ጆርናል ሲጠየቁ ፕሬዝዳንቱ ዝርዝሩን ከመስጠት ተቆጥበዋል። ዛሬ በዳቮስ በሰጡት ጋዜጣዊ መግለጫም የቪዛ እገዳ የሚጣልባቸው ሀገሮች ቁጥር እንደሚጨምር ጠቁመዋል።
No, we're adding a couple of countries to it. We have to be safe. Our country has to be safe. You see what's going on in the world. Our country has to be safe.
አሁን አንድ ሁለት ሀገሮችን የእገዳው ዝርዝር ላይ እንጨምራለን። ደህንነታችንን መጠበቅ አለብን። የሀገራችን ደህንነት መጠበቅ አለበት። ባለም ላይ የሚካሄደውን ታያለ። ስለዚህ የጸረ ሽብር እገዳውን ለማጠናከር የጥቂት ሀገሮችን ስም ዝርዝር እንጨምራለን።
ፕሬዝዳንቱ አገሮቹ የትኞቹ እንደሆኑ አሁንም በስም አልጠቀሱም። ሆኖም በቅርብ ዝርዝሩ ይፋ እንደሚሆን ተናግረዋል። ፖለቲኮ በድረገጹ እንደጠቀሰው ደግሞ የአገሮቹ ዝርዝር እስከፊታችን ሰኞ ይታወቃል ብሏል። እርምጃው እገዳው በተጣለባቸው ሀገሮችና በዩናይትድ ስቴትስ መካከል ግንኙነቶችን ማሻከሩ አይቀሬ ነው። ናይጄሪያ ለምሳሌ በአፍሪካ ከፍተኛ የህዝብ ቁጥር ያላትና ሰፋ ያለ የኢኮኖሚ ባለጸጋ ሀገር ናት። ከዩናይትድ ስቴትስ ጸረ ሽብር ሸሪክ ሀገሮችም አንዷ ስትሆን በአሜሪካ ከሚኖሩ የአፍሪካ ዳያስፖራም አንደኛውን ስፍራ ይዛለች። አንድ የትራምፕ አስተዳደር ከፍተኛ ባለስልጣን የዩናይትድ ስቴትስን የጸጥታ መስፈርቶች አሻራን ጨምሮ የአንድ ሰው ማንነት ማረጋገጫዎችን በመስጠት የማይተባበሩ ሀገሮች በጸረ ሽብር ህጉ ወደ አሜሪካ እንዳይጓዙ እገዳ እንደሚጣልባቸው ይታወቃል ብለዋል። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ማለትም የአገር ደህንነት መስሪያ ቤት እንዲሁም ውጭ ጉዳይ መስሪያ ቤት በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። አሁን ባለው የቪዛ እገዳ የኢራን፣ የሊቢያ፣ የሰሜን ኮሪያ፣ የሶማሊያ፣ የሶሪያ፣ የየመን እንዲሁም የቬኔዙዌላ ባለስልጣናትና ዘመዶቻቸው የዩናይትድ ስቴትስን የፍልሰት ሆነ የጉብኝት ቪዛ እንዳያገኙ እገዳ ተጥሎባቸዋል። የዩናይትድ ስቴትስ መንግስት ከጸረ ሽብር ህጉ ጋር ከማይተባበሩ ሀገሮች ዝርዝር ውስጥ ኤርትራን የጨመረው እንደ አውሮፓ አቆጣጠር በ2008 ዓመተ ምህረት ሲሆን አንድ አመት ዘግይቶ በሶማሊያ የሚገኘውን ነውጠኛ ቡድን አልሸባብን ትደግፋለች ሲል የተባበሩት መንግስታት ድርጅትም እቀባ እንደጣለባት አይዘነጋም። ባለፈው አመት ግንቦት ወር ፍጻሜ ደግሞ ዩናይትድ ስቴትስ ኤርትራን በጸረ ሽብር ህጉ ከማይተባበሩ ሀገሮች ዝርዝር ማውጣቷ ይታወቃል።
ትዝታን ለዘገባው አመሰግናለሁ። አድማጮች፣ ወደ ተከታዩ ርዕስ እንሻገር። የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ በቅርቡ በአባልነት የመዘገባቸውን አቶ ጃዋር መሐመድን የዜግነት ማረጋገጫ እንዲያቀርቡ ጠየቀ። በኦሮሚያ የተለያዩ አካባቢዎች ድርጅቱ የሚያደርገው ቅስቀሳ በዋነኝነት የምርጫ ቅስቀሳ አይደለም ሲሉም ሊቀመንበሩ ተናግረዋል። መለስካቸው አመሃ ዝርዝሩን ይዟል።
የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ለቪኦኤ ዛሬ በሰጡት ቃለ ምልልስ እንዳረጋገጡት ድርጅታቸው ከጥቂት ሳምንታት በፊት በአባልነት በይፋ ያስፈረማቸውን አቶ ጀዋር መሐመድን የዜግነት ማስረጃቸውን እንዲያቀርቡ ድርጅቱ በኦፊሴል ደብዳቤ መጠየቁን አረጋግጠዋል።
በመጀመሪያ ደረጃ ምርጫ ቦርድ ለምን ደብዳቤ እንደጻፈ አመራር ውስጥ የለም ወይም ምርጫ ለውድድር አላቀረብንም በዚህ ሰዓት ገና ለገና እንደገባ በዛ አይነት ፍጥነት ለምን እንደጻፈ ሲባል አቶላዝን ፎርማሊቲ እንዲያሟላ የምርጫ ቦርድ ደብዳቤን ኮፒ አድርገን ኮፕነዋል።
አግኝተዋል? እሳቸው ዜግነታቸው እንዴት ነው?
አላወቁም። ሁለት ቀን ግን ሶስት ቀን እንደሆነ አላውቅም። ምርጫ ቦርድን ከጣፈልን ሳምንት ባይሞላም
ገና በእንትልክል ነው ያለው ማለት ነው።
እሱ የወሰዳቸው እርምጃዎች ከዛ በፊት ሆነ ከዛ በኋላ እኔ ኢሚግሬሽን ኦፊሰር ስላለ እዛ ውስጥ አልገባሁም። አንድ ኢትዮጵያዊ እንዲኔ እንዲኔ ብለን መጠየቅኛ ሊጎዳ እነዚህ ሰዎች ደግሞ ከሀገር የተሰደዱት የወጡት በምክንያት እንጂ ዘን ብሎ አይደለም። ትግሉን እዚህ ለማድረስ ደግሞ ከፍተኛ አስተዋጽኦ ሲያዝ ኢትዮጵያ መንግስትም ቦሌ ድረስ ተወካዮች ልቦ ምቦ የትግሉን አርማን እዛን ጊዜ ኦሮሚያንና ይባራ ለነበረው ሰው ሲሰጥ ምን ሲባል እኔ በአደባባይ የሚታወቅ ይህን አክል የህግ ችግር ያስተቻል የሚል ግምት አልነበረኝ።
አዲሱ የምርጫና የፖለቲካ ፓርቲዎች ህግ ካሰፈራቸው ግዴታዎች አንዱ በኢትዮጵያ ውስጥ የፖለቲካ ፓርቲ ለማቋቋም ወይም አባል ለመሆን የኢትዮጵያ ዜግነት እንደሚያስፈልግ ይገልጻል። አቶ ጀዋር መሐመድም ይህንን በመገንዘብ ይመስላል የዜግነታቸውን ጉዳይ በዚሁ መልክ ለማስተካከል የጀመሩ መሆናቸውን በተለያዩ መገናኛ ብዙሃን ገልጸዋል። የኦፌኮ ሊቀመንበር ሰሞኑን በኦሮሚያ ክልል የተለያዩ ስፍራዎች ድርጅታቸው ስለሚያካሄደው እንቅስቃሴም ቪኦኤ ጥያቄ አቅርቦላቸዋል።
በተለያዩ ስፍራዎች ቅስቀሳ እያደረጋችሁ ነው? የምርጫ ቅስቀሳ ጀምራችኋል ማለት ነው? እንዴት ነው?
እኛ ሁሉም እንደሚያደርጉት ሌሎችም ድርጅቶች የመንግስት ፓርቲ ጨምሮ በየቦታው እየተንቀሳቀሱ ህዝቡን እያስተማሩ ህዝቡን እያንቀሳቀሱ ሳር ስለሆነ እኛም ተቀምጠን እንግዲህ ከምንል ስለ ምርጫም ስለ ፍትሃዊ ምርጫ ስለ ፖለቲካ ፕሮግራሞቻችን ስላሉ አጠቃላይ ሁኔታ የሚመጣ ምርጫ ነጻና ፍትሃዊ እንዲሆን እንደዚህ እነዚህ ነገሮች ለህዝቡ ስናስረዳ ነበር። ችግሩ ያየሁት ከሆነ የወጣው ህዝብ ትንሽ ጎርፍ ይመስላል። ስለዚህ ጎርፉ ያደናገጣቸው ሰዎች ምርጫ ቅስቀሳ አደረጉ ምን አደረጉ ወደሚለው በማሄዱ እንጂ ነገሮቹ ሊገባለቁ ይችላሉ። ግን እኛ በአወርባነት እዛው ህዝቡ እርስ በርሱ እንዳይጋጭ ለለውጡ ከለውጡ ጋር እንዲጠለፍ የዘንድሮ ምርጫ ነጻና ፍትሃዊ ሆኖ የኦሮሞ ህዝብም የኢትዮጵያ ህዝብም ነጻነት የሚጎናጸፍበት የራሱን ሀቀኛ መንግስት እውነተኛ መንግስት የራሴ ነው የሚለው መንግስት እንዲያገኝ ምን የሚሉትን ነገሮች ነው ስናገር የነበረው። ሌሎቹም ያደርጋሉ ተመሳሳይ ነገሮች በየከተማው እየዞሩ ሲያደርጉ ከከፍተኛ መንግስት ባለስልጣናት ጀምሮ እነዚህ አይነት ነገሮች እናያለን። ያው ከዛ አልፎ ይህን ሰራላቸዋል እናደርጋለን ብሎ ድንጋይ ሲያኖሩ ምን ሲያደርጉ ዳ ቆይተዋል። ከኛ
የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ሳምንት ለውይይት ባቀረበው የዘንድሮ ረቂቅ የምርጫ መርሃ ግብር ላይ እንደተመለከተው የምረጡኝ ዘመቻ የሚጀመረው ሚያዝያ 27 ነው። ይህም ገና ቀጣይ ውይይት እንደሚካሄድበት ይታወቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ መጽሔት ርዕስ አዲሱ ባልደራስ ለእውነተኛ ዲሞክራሲ የፖለቲካ ድርጅት የምዝገባና ጊዜያዊ ምስክር ወረቀት እንደተሰጠው በዛሬው ዕለት በሰጠው ጋዜጣዊ መግለጫ ይፋ ማድረጉን ይመለከታል። ጋዜጣዊ መግለጫውን ታዲያ የተከታተለው አሁንም መለስካቸው አማሃ ነው። አዲስ አበባ በስልኩ መስመር አግኝተነዋል። መለስካቸው እንደምን አመሸ?
እንዴት አመሻሉላ?
መለስካቸው እንዴት ነበረ? እስኪ ፍሬ ነገሩን አስጨብጠን። ባልደራስ ይፋ ያደረገው ዛሬ ምዝገባውን አስመልክቶ ይፋ ባደረገበት ጋዜጣዊ መግለጫው ምንድን ነው ያቀረበው?
እንግዲህ ዛሬ ባልደራስ ያቀረበው እስከ ዛሬ ድረስ በጣም ይቸገር ለነበረ ሌላ እንቅስቃሴ እኮ አለማድረግ ህጋዊ እውቅና ስለሌለህ አታረግም፣ ስብሰባም አታረግም፣ ምንም እንቅስቃሴ ማድረግ አትችልም እየተባልኩኝ በጣም ችግረን ነበረ ነው የሚለው። እና ይሄ ጊዜያዊ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ሰሞኑን ተው ግዚያዊ ኡቅናና የምስክር ወረቀት ከዚህ ችግር እንደሚያድነው ነው የገለጸው። እንግዲህ
መልካም መለስካቸው ባልደራስ በፖለቲካ ድርጅትነት ከተመዘገበ በኋላ ይሄን ፍቃድ ካገኘ በኋላ የመጀመሪያው ጋዜጣዊ መግለጫ ይመስለኛል። ለመሆኑ የሚያራምደውን ልክ ነው?
ልክ ነው፣ እውነት ነው።
የሚያራምደውን የፖለቲካ አቅጣጫ ይፋ አድርጎ ይሆን አጀንዳውን ምን ማራመድ ወይም ምን እውን ማድረግ እንደሚያለም?
እንግዲህ በአጠቃላይ የፓርቲው የሚከተለው መስመር ቀኝ ዘመም ፖለቲካ ነው የሚለው። እንደውም ወደ ታሪክ ተመልሶ በኢትዮጵያ ውስጥ በገዢ ፓርቲ ደረጃም ሆነ በተቃዋሚ ደረጃ በአብዛኛው አሁን ያሉት በሙሉ ግራ ዘመም ፓርቲዎች ናቸው ነው የሚለው ይሄ ፓርቲ። እና አሁን መቀየሩንና አዲስ አቅጣጫ አገሪቷ መያዟን የሚያመለክት እኛ አዲስ እና ቀኝ ዘመም የሆነ ፖሊሲ እንከተላለን ነው የሚለው። በዝርዝሩን እንግዲህ ለመላክ ዛሬ ትንሽ የቴክኒክ ችግር አጋጥሞኛል። ነገ ጠቅላላውን እና ዝርዝሩን እልካለሁ። አሉላ
መልካም መለስካቸው፣ በርከት ያሉ ዘገባዎች ነበሩ የተከታተልክ የነበርከውም። በነገው ምሽት ሙሉ ዝርዝሩን እንዳልከው ታቀርብልናለህ። መልካም ምሽት፣ አመሰግናለሁ። መለስካቸውን በድጋሚ አመሰግናለሁ። አድማጮች፣ ተከታዩ ወደ ቤንሻንጉል ጉሙዝ ይወስደናል። ባለፈው ሳምንት ግንባር የፈጠሩ ሁለት የተቃዋሚ ቡድኖች መሪዎች ታሰሩብኝ ይላል። ናኮር መልካ ነው ከስፍራው የዘገበልን።
የቤንሻንጉል ጉሙዝ ነጻነት ንቅናቄ በሄነን ፓርቲ ህዝብ ግንኙነት ኃላፊ አቶ መሐመድ اسماعیل ከትናንት በስቲያ ጥር 11 2012 ዓ.ም ተታሰሩ ያሏቸውን በአሶሳ የሚገኙ ሁለት የተፎካካሪ ፓርቲዎችን አመራር እንዲገልጻሉ።
ምንም በማይታወቅ ሁኔታ የቤንን ሊቀመንበር አዲስ ሊቀመንበር የሆኑት አቶ አብዱሰላም ሸንገል እና የጎዲን ሊቀመንበር አቶ ግራኝ ጉደታ በማይታወቅ ምክንያት በእሁድ ቀን የተጻፈ የፍርድ ቤት ትዕዛዝ እንዲታሰሩ ተሰብስበዋል። ይህ ፍርድ ቤት ትዕዛዝ አለው፣ ግን የተጻፈው ከመንግስት ስራ ቀን ውጭ ነው። እሁድ ምንም ምክንያቱ አይገልጽም። የታሰሩበት ምክንያት ምንም ግልጽ ነገር የለም። ያው መያዝ እንዳለባቸው ብቻ ነው የሚገልጸው።
በምን ምክንያት ታሰሩ ተባላችሁ?
ትላንት ሄደናል፣ እነሱ ጋር ነው የዋልነው። እዛ ምንም ምክንያት የተቀመጠ ነገር የለም። ያው ይዘዋቸው ከየመኖሪያቸው ይዘዋቸው እዛ ፍርድ ቤት ውስጥ አጉራቸው ነው ያሉ። የሚያቀርብ ነገር ካለ ወደፊት የምናየው ነው የሚሆነው። እኛ ግን የምናውቀው ሰዎቹ ህጋዊ መሆናቸው።
የቤንን እና ጉሙዝ ህዝቦች ዲሞክራሲያዊ ፓርቲዎች ባለፈው ሁለት ሳምንት በአካሄዱት ጉባኤ ግንባር ፈጥረው ወደ ቤኒሻንጉል ጉሙዝ ህዝቦች ዲሞክራሲያዊ ግንባር እንደተሸጋገሩ ተናግረዋል ኃላፊው። ጉባኤ ካካሄዱ እንደሚታሰሩ ከክልሉ መንግስት አመራሮች ዛቻ ሲደርሳቸው ነበር። የታሰሩትም ከዚሁ ጋር ተያይዞ ሳይሆን አልቀረም ብለዋል አቶ መሐመድ። በተመሳሳይ ሁኔታ ቦሮ ዲሞክራሲያዊ ፓርቲ የሚባል ሌላ ተፎካካሪ ፓርቲ ሶስት አመራሮች ታህሳስ 30 2012 ዓ.ም በክልሉ ፖሊስ ተይዘው ታሰሩ ሲሉ የፓርቲው ፖለቲካ ጉዳዮች ኃላፊ አቶ ዮሐንስ ተሰማ ተናግረዋል።
ቦሮ ዲሞክራቲክ ፓርቲ ክልላዊ የፖለቲካ ድርጅት ነው። ቦሮሽናሻ የሽናሻ ህዝብ መሰረት ያደረገ ተመሰረተ የተቋቋመ ፖለቲካ ድርጅት ነው። መጀመሪያ የታሰሩት የድርጅቱ ምክትል ሊቀመንበር አቶ ጌታው መርጋና የድርጅቱ የህዝብ ግንኙነት ኃላፊ ዶክተር ጌታቸው ድሻ የሚባሉ ናቸው። እነዚህ የተያዙት ታህሳስ 30 ቀን 2012 ዓ.ም ነው። ተይዞ እስካሁን ድረስ ጊዜ ቀጠሮ ተጠይቆባቸው አሶሳ ዞን ማረሚያ ቤት ይገኛሉ። ከነሱ በተጨማሪም የቦሮ ዲሞክራቲክ ፓርቲ ሊቀመንበር የሆኑት አቶ አመንቴ ግሺ ከኢትዮጵያ ምርጫ ቦርድ ለስብሰባ እዛ ስብሰባ ላይ ለመገኘት ወደ አዲስ አበባ አውሮፕላን ካመሩ በኋላ ቦሌ ዓለም አቀፍ ኤርፖርት ተይዘው ነው ወደ አሶሳ የመጡት። ባለፈው ሳምንት አርብ ዕለት የክልል ፖሊስ ኮሚሽን እሳቸው ላይ የጊዜ ቀጠሮ ጠይቆ 14 ቀን የማጣሪያ ጊዜ ተሰጥቷቸው እሳቸውም አሁን አሶሳ ዞን ማረሚያ ቤት ነው የሚገኙት እና በከኛ ድርጅት እንግዲህ 3 ከፍተኛ አመራሮች ናቸው። በቂ ምላሽም በቂ ምክንያትም የሚሰጥ አካል የለም።
የቤጉዴግ 2 አመራሮች በክልሉ ልዩ ኃይል ተይዘው በጊዜያዊነት በአሶሳ ወረዳ ፖሊስ ጣቢያ እንደሚገኙ የገለጹት የወረዳው ፖሊስ አዛዥ ዋና ኢንስፔክተር ራህማ ሰይድ አሳሪው ፖሊስ ኮሚሽን በመሆኑ ለምን እንደታሰሩ አላውቅም ብለዋል። የክልሉ ፖሊስ ኮሚሽነር መሐመድ አብዳኒል የተፎካካሪ ፓርቲዎቹ የተለያዩ ዘርፎች ኃላፊዎችን እስር በተመለከተ ተከታዩም ብለዋል።
ፓርቲ ጋር የተገናኘ ሳይሆን ሌሎች ወንጀሎች ተጠራጠሩ። ስለዚህ እሱ ምርመራ ላይ ነው ያለነው። ስናጠናቅቅ መረጃ እንሰጣለን።
ምን አይነት ወንጀል ነው የተጠረጠሩበት ወንጀል?
ማለት እሱ እያጣራን ያለ ነው። ስንጨርስ እናደርጋለን።
ጥሩ። ማስፈራሪያና ዛቻም ይደርስብን ነበር የሚሉ ቅሬታዎች መጥተዋል። እውነት ማስፈራሪያና ዛቻ ይደርስባቸው ነበር? የክልሉ ጸጥታና ሰላም ግንባታ ቢሮ ኃላፊ አቶ አበራ ባየታ የታሰሩበትን ምክንያት ዝርዝር መረጃ ምርመራውን የያዘው የክልሉ ፖሊስ ኮሚሽን ምርመራውን እንደጨረሰ የሚሰጥ መሆኑን ጠቅሰው ግለሰቦቹ ቁጥጥር ስር የዋሉት የፖለቲካ ፓርቲ አመራሮች ስለሆኑ ሳይሆን በወንጀል ተጠርጥረው ነው ሲሉ የኮሚሽነሩን መልስ አረጋግጠዋል። ስለተጠረጠሩበት ወንጀል ግን ለመግለጽ አልፈቀዱም። የቤነንና ጎህዴን ጉባኤ ለመዘገብ ወደ አሶሳ ሄደው የነበሩ 2 የትግራይ መገናኛ ብዙሃን ጋዜጠኛና የካሜራ ባለሙያ ባለፈው ሳምንት አስረው እንደነበር መዘገባችን ይታወሳል። ሰራተኞቹ መለቀቃቸውንም ከከተማ ፖሊስ ለማረጋገጥ ያለው። ለአሜሪካ ድምጽ ናኩር መልካ ካምቦ።
ናኩር መልካን ለዘገባው አመሰግናለሁ። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ32 መሆኑን የስቱዲዮ ሰዓታችን ያመለክታል። የሰዓቱን የዓለም ዜና ባጫጭሩ ከቆንጅት ታየ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር በጉዞ እገዳ መዝገብ ባሰፈራቸው ሀገሮች ዝርዝር ላይ 7 ሌሎች ሀገሮችን ሊጨምር እቅድ እንዳለው ዘገባዎች ተናግረዋል። ትናንት በዩናይትድ ስቴትስ የዜና ማሰራጫ የወጣ ዘገባ እንደሚለው በዚህ እቅድ ኤርትራ አለችበት። ሌሎቹ ታንዛኒያ፣ ሱዳን፣ ናይጄሪያ፣ ሚያንማር፣ ቤላሩስ እና ኪርጊስታን እንደሆኑ ነው የተጠቀሰው። አንዳንዶቹ ሀገሮች በእገዳው የሚነኩት በተወሰኑ የቪዛ ነክ ጉዳዮች ብቻ እንደሚሆን ዎል ስትሪት ጆርናል ዘግቧል። ፖለቲኮ የተባለው የድረገጽ ዜና አውታር ደግሞ ይህ አዲስ ተጨማሪ ሀገሮች ዝርዝር ያለቀለት እንዳልሆነ ሊቀየርም እንደሚችል ነው ያመለከተው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ለራሳቸው የፖለቲካ ጥቅም ብለው በስልጣናቸው ያላግባብ ተጠቅመዋል እናም ከስልጣን ሊወገዱ ይገባል የሚለውን ክስ ያቀረቡት የተወካዮች ምክር ቤት ዲሞክራቶች በመወሰኛው ችሎት ከዛሬ ጀምረው ለ3 ቀን መከራከሪያቸውን ያሰማሉ። መከራከሪያቸው እነዚህ ሃውስ ማኔጀርስ የሚባሉት እንደ አጣቢ ህግ ቆመው የሚከራከሩት በአሁኑ ሰዓት ጀምረዋል። ትናንት ማክሰኞ እስከ ዛሬ ረቡዕ ሌሊት ድረስ በዘለቀው 13 ሰዓት የፈጀ ክርክር የተወካዮች ምክር ቤቱ ከሳሾች ፕሬዚደንቱ ጥፋት አጥፍተዋል፣ ስለዚህም ይህንኑ የሚያሳዩ ሰነዶች እንዲቀርቡ ምስክሮችም እንዲጠሩላቸው ያደረጉት ክርክር በመወሰኛው አብላጫ ሪፐብሊካኖች የድምጽ ብልጫ እንደወደቀባቸው የሚታወቅ ነው።
ቆንጅታዬን ለዜናው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው በቀጥታ የምናልፈው። ሳምንታዊው ዲሞክራሲ በተግባር ነው ዝግጅቱ። አቶ ወንድሙ ኢብሳ ቀደም ብለን በመግቢያችን አስተዋውቀናቸዋል። ለበርካታ የፖለቲካና ህሊና እስረኞች ጥብቅና በመቆም ይታወቃሉ። ይህ የሙያ መስመራቸው ታዲያ እንግልትንም አምጥቶብኛል ይላሉ። ከሀብታሙ ስዩም ጋር ባደረጉት ቆይታ ከ600 በላይ ለሆኑ እስረኞች ጥብቅና የቆሙበትን ሂደት ያስቃኙናል።
በርካታ የፖለቲካና ህሊና እስረኞች ይቀርቡባቸው በነበሩት የፌዴራል ከፍተኛ ፍርድ ቤት የልደታ 4ኛና 19ኛ ምድብ ችሎቶች ቤተኛ የሆኑ አዛውንት ጠበቃሉ። ጠበቃ ይቀጥሩበት ገንዘብ የሌላቸው እስረኞች ባይናቸው የሚፈልጓቸው ገንዘብ የላቸውም ብለው ሳይሸሹ ከጎናቸው የሚቆሙ አይነት ሰው ናቸው። እኚህ ሰው ወንድሙ ኢብሳ ይባላሉ። ጥብቅና የሚቆሙላቸውን ሰዎች ህመም ያውቁታል። ከ1977 እስከ ጥቅምት 10 1983 ዓመተ ምህረት ድረስ ባረሲ ክፍለ ሀገር የዱግዳ ወረዳ አቡራ ከተማ ከንቲባ ሆነው ይሰሩ ነበር። አንዳዘውንትን በግፍ የገደሉ የከተማው የጸጥታ ኃይሎች ለፍርድ እንዲቀርቡ አምርረው በመሟገታቸው ለቅጣት ተዳርገዋል።
ኮሚሳሪያቱ ቡና እየጠጣን ነበር። ወደ ሸፋ አንደኛ ጻፊ ስንመጥ ግጣውጥቶ እጄን ላይ አሉ። እጄን ወደ ላይ አልልም አልኳቸው። እሺ ቀጥም ላይ ወደ ጭላሎ አውራጃ ፖሊስ ጣቢያ ሄዳልኝ። ራት ወታደሮች አጅቦን ጭላሎ ወሰዱኝ።
ከጥቅምት 10 እስከ መጋቢት 10 1983 ዓመተ ምህረት አቶ ወንድሙ ኢብሳ በማዕከላዊ ውስጥ እስረኛ ነበሩ። ዱላውን ስቅይቱን በዚያ እንዳዩም ይናገራሉ። ደርግን ኢህአዴግ ሲተካ በመደበኛ የፖለቲካ ፉክክር ውስጥ ገብተው የፓርላማ ወንበር እስከ ማሸነፍ ችለው ነበር። በ2002 ዓመተ ምህረት ኢህአዴግ ከ99% በላይ የፓርላማ ወንበሮችን ማሸነፉን ማወጁን ተከትሎ የፓርላማ ዘመናቸው አከተመ። ድምጻቸውን ሊያስተሙበት የሚችሉበትን በየጊዜው እየጨመረ የመጣውን የመብት ረገጣ ሊሟገቱበት የሚችሉበትን መስክ ማሰስ ያዙ። ከፓርላማ ሰዓታቸው ቀንሰው ሲያጠኑት የከረሙትን የህግ ትምህርት በዚያ ጊዜ ነበር ሊጠቀሙበት ይወሰኑት።
በኢትዮጵያ ህገ መንግስት ላይ የተቀመጡትንና የሀገራቷን ህግ እነሱን እየጠቀሱ ኢህአዴግን ከፓርላማ በበለጠ በፍርድ ቤት በአደባባይ ለመሟገት ያመቸኛል ብዬ ነው። 2006 ኢህአዴግ ለከትን ገደብን በሌለ ሁኔታ በተለይ ኦሮሞና አማራ ላይ ጭካኔ ያበዛ 2006 በርካታ የኦሮሞ ብሔራዊ ኮንግሬስ አባሎች ታሰሩብን። ለነሱ ጥብቅና እንድንቆም እኔና ደጀኔ ጣፋ ደስታ ድንቃ የምንባል መጠነኛ ገንዘብ ተከፍሎ 2006 ጥብቅና ጀመርን። 2008 ጓደኞቼን ታሰሩ። ሁለቱም ጠበቆች እኔ ጋር የሰሩት 2008 ጓደኞቼ ከታሰሩ በኋላ ለነበቀላ ገርበና ለሌሎችም ጥብቅና እንድቆም ዶክተር መራራ አልታሰሩም። አሁንም ቀጥላሉ። ብቻዬን ቀጠል።
ለተወሰኑ ሰዎች ጥብቅና በመቆም የተጀመረው የአቶ ወንድሙ ኢብሳ የጥብቅና ዘመን ወደ ሌላ ምዕራፍ መሸጋገር ጀመረ። ስራቸው ከብሔር የዘለለ እንደሆነም የሚያስገነዝብ እውነታ ጋር ተገናኙ።
ኦሮሞ ፌዴራሊስት ኮንግረስ ጋር ተነጋግሬ ሲወጣ ሌሎች ኦሮሞ ልጆችም እኛም እኮ ፓርቲ ደጋፊዎችም ባለን ኦሮሞዎች ነን ጥብቅና አገልግለናል። የአማራ ልጆችም ደግሞ በተመሳሳይ አሉኝ። በእውነቱ ማዕከላዊ ውስጥ የነበሩ እነ ብርቅዬ ገርባ እንደሆኑ በቃ ወንድሙ ከኦሮሞ አማራ የሚባል ነገር የለም ማዕከላዊ ውስጥ ሁላችንም እኩል ነው የምንቀጠቀጠውና ከቻልክና ከደፈርክ እነሱንም ብትረዳ አሉኝ። በእነዚህ ተነሳስቼ የአማራ ልጆች ወደ 120 አካባቢ ናቸው። የትግራይ ልጆች 12 አሉ። 5 ሳንቲም አልተቀበልኩም። ዲክሌር አረኩ። ምንድነው በማዕከላዊ እንጂ የትኛውም ኢትዮጵያዊ ሃይማኖት ምንም ይሁን የፖለቲካ ፓርቲ ምንም ይሁን ዘሪ ምንም ይሁን በሚቻለኝ ሁሉ አገለግላቸዋለሁ።
በዚህ ወቅት ወንድሙ ኢብሳ ባለቅጽል ስም ሆኗል። ዘርና ብሔር ማንነት ሳይለዩ መሟገታቸውን ያዩ ስለሁሉም የሚል የብዙሃንነት ስም ሰጥቷቸዋል። ስለሁሉም መቆም ግን አደጋ መሳቡ አልቀረም።
አሁን 250 ሰው ሲደርስ አንድ ዳኛ ከዚህ በኋላ አንተ ለሽብርተኛ ሁሉ ጠበቃ መሆን አትችልም፣ አንድ ጠበቃ የተወሰነ ደንበኛ ነው የሚሆነው ምን ክርክር አንስቶ አጋጣሚ ያን ቀን 77 በቁጥሩ 77 በኪሱም 77 የሚባሉ የአማራና የትግራይ ልጆች ናቸው። ስለዚህ በግንቦት 7 በቲዲ ምናምን የተከሰሱ ሰዎች ነበሩ።
ይህንን የዳኛውን ጥያቄ የተቃወሙት ጠበቃ ወንድሙ የጠበቆች አዋጅን በመጥቀስ አንድ ጠበቃ ሊሟገትላቸው የሚገቡ ተጠርጣሪዎች ቁጥር ገደብ እንደሌለው በማንሳት መከራከራቸውን፣ በስተመጨረሻም የሌሎች ዳኞች አብላጫ ድምጽ ታክሎበት ሐሳባቸው ተቀባይነት እንዳገኘ ይናገራሉ። ይህ በእንዲህ እንዳለ ግን 12 ልጆች ከ10 በላይ የልጅ ልጆች ያዩት ጠበቃው በቤተሰባቸው በኩል ፈታኝ ሙግት ገጠማቸው። ለውጥ ላታመጣ ነገር እባክህን አደጋ አትጋብዝ በሚል የሚጠቀለል የቤተሰብ ጭንቀት ተነገራቸው። እሳቸው ግን ጭራሹኑ ከ40 ዓመታት በላይ አብረዋቸው ለኖሩት ባለቤታቸው ድንገት ከታሰርኩ ብለው መልእክት ተው
በመጨረሻ ላይ ለባለቤቴ ሻንጣ ሙሉ ገዝቼ ለአንድ እስረኛ የሚያስፈልገውን የጥርስ ኮልጌት ሳይቀር ምላጭ ሁሉም ነገር አዘጋጀ ጽመላጫ ራክሽን ነን ወንድሙ እዚህ ነው ከተባለች ሻንጣ ብቻ አቀብልኝ እናንተም ልጆቼን የልጅ ልጆቼን አማቾቼን ከዚህ በላይ ልታደርጉኝ አትችሉም እኔ ከነዚህ ሰዎች ጋር እየተናነቁ መሞት እርቅ ነው ግን በሚል ከቤተሰቦቼ ጋር ተለቃቅሰን ተለያየን
የፈሩት አልቀረም። ጠበቃ የቆሙላቸውን ሰዎች የፍርድ ቤት ውሎ ለመገናኛ ብዙሃን በገለጹ ማግስት ወደ ቂሊንጦ ማረሚያ ቤት ደንበኞቻቸውን ሊያገኙ ያመሩት አቶ ወንድሙ እንግልት ጠበቃቸው።
አጋራማን ነው ብዬ እንደ ልማዴ ሰልባጄን ለብሼ ሲሄድ ተረባታ ስዜ እንደ ጠበቃ ማለት ነው። ልክ በር ላይ ሲደርስ ከበር ላይ ተቀበሉኝ። ፈለጋለሁ ቢሮ አሉኝ። ሲገባ 17 የአንድ ቋንቋ ተናጋሪዎች ልብሳቸው ወታደራዊ ልብሳቸውን ጠቅልሎ በጣም ተቆጥቶ ስባሉኝ ይቻልኩኝ እየተንቀጠቀጥኩኝ ነው። በቃ በአሁኑ ለሚዲያ የማይመች በጣም 17 እየደጋገሙ በምደገንን ሁኔታ ሲሰርኝ ምንም ማድረግ አልቻልኩም። ከትልቅ አንድ አራት ከሁለት ሰው ንግግር በኋላ አላዳመጥኩም። ለራሴ ስብሰባ አረኩ። እዛ ስብሰባ ላይ ምንድነው ወንድሙ ዛሬ የምትሞቱ ይገሉ ግን ከገድሉ በኋላ እንዲጸጸታቸው ከላማምጠ እንዳትሉ የልብን ተናግሬ ሞት እንዳትፈራ ሞት አይቀርም ግን ከለማምጠ እንዳትሞት ምክንያቱም እንደማይለቁኝ ተስፋ ቆርጫለሁ። ካልሲ ጫማ አውልቃለሁ፣ ካልሲ አውልቃለሁ ያለው ድምጤ ነው።
በዚያን ወቅት እንደተፈጠሩ ከሚሰሙ የሰቆቃ ታሪኮች አንጻር አቶ ወንድሙ እድለኛ ይመስላሉ። በጠባቂዎችና በስታቸው መካከል የተደረገው እሰጣ ገባ በከባድ ማስጠንቀቂያ ብቻ ተጠናቀቀ። ይህንን መሰል ዛቻና ማስፈራሪያ እንግልት ሳያቆማቸው ከ600 በላይ ለሆኑ እስረኞች ጠበቃ የቆሙት አዛውንት ይሄ ነው የሚባል መደበኛ ክፍያ እንዳልነበራቸው ይናገራሉ። አንዳንድ ድርጅቶች አልፎ አልፎ ከሚያደርጉላቸው ድጋፍ በስተቀር የብዙሃን ጠበቃ ይሆኑ ሰው በጥቂት ክፍያ፣ በአብዛኛው ደግሞ ካለምንም ክፍያ ይሰሩ ነበር። ከመታት በኋላ ኢትዮጵያ ውስጥ ለውጥ ተከሰተ። አቶ ወንድሙ ወለታይን ያስተዋወሱ ጥቂት ቢሆኑም ጥቂቶቹም ስላደረጉልኝ ሁሉ አመስጋኝ ነኝ ይላሉ።
ስሙን ሳይጠራ የተለያዩ ሰዎች በመኪና ውስጥ በግሬስ ሄድ ይያዩኝ የጠሩ ወንድሙ ነው። አማራ ይሁን ኦሮሞ ይሁን አላውቅም፣ ትግሬ ይሁን የጠሩ ወንድሙ ነው። ለውጥ ከመጣ በኋላ ነው 2011 እናመሰግናለን እያሉ በወረቀት ጠቅልሎ ይሰጡኛል። የሆነ ነገር ምንድነው ስል ዝም ብለህ ያዝ እናመሰግናለን ይሉኛል። ስልክ ስጡኝ የለም የለም ዘይራስ እግዚአብሔር ይስጥልኛል። በውጭ ሽንት ቤት ገብቼ ሲቆጥር 10,000 5,000 ከ5,000 በታች የለም። ከህዳር 2011 እስከ የካቲት አካባቢ ወደ 450 አካባቢ ሺህ መጣ። አንድ ወያኔ ዲኤስ ምክር መደብቼ ዛሬ ብዬ የተመሰገነ ይሁን። ሌላ ነገር ብቀል ይሄ ነው። የሰማያዊ ፓርቲ አሁን ከኢዜማ ጋር የተዋሃደው የሸዋስ አሰፋ ዲፕሎማ ሰጥቶኛል። እና ከእስረኞች መካከል ፍቅር ያሸንፋል የሚል ማህበር ያቋቋመው ምስባ ከዲ የሚባል እና ያ ቡድን ዋንጫ ሸልሞኛል። የኦሮሚያ ጠበቆች ማህበር ስራ አስፈጻሚዎች እንዲሁ በወቅቱ የእኛ ፈርተን እንቴ ለከፈልከው መስዋዕትነት ብለው ዋንጫ ሸልሞኛል።
አቶ ወንድሙ ኢብሳ ታሪካቸውን ስላጋሩን በአድማጮች ስም አመሰግናለሁ። ሀብታሙ ስዩም ነኝ ከዋሽንግተን ዲሲ።
ሀብታሙ ስዩምንና እንግዳውን አቶ ወንድሙ ኢብሳን እናመሰግናለን። አድማጮች የስቱዲዮ ሰዓታችን አሁን ከምሽቱ 3:44 ነው የሚያመለክተው። ተከታዩ ዝግጅት ታዲያ በየሳምንቱ በዚህ ሰዓት የሚቀርበው ሴቶችና ቤተሰብ ነው። በሴቶች ወይም ለሴቶች መብት በመታገል የሚታወቀው ሴታዊት የተሰኘ ተቋም ከደምቢዶሎ ዩኒቨርሲቲ ወጥተው ወደ ቤተሰቦቻቸው በመጓዝ ላይ ሳሉ የታገቱ ተማሪዎች ጉዳይ እልባት ያገኝ ዘንድ ለመንግስት ጥሪ አቅርቧል። ይህንኑ ዝግጅት ኤደን ገረመው ተከታትለዋለች ነው።
ህዳር 21 ቀን 2012 ዓ.ም ተመረጥ በደምቢ ዶሎ ዩኒቨርሲቲ ውስጥ ተፈጥሮ የነበረውን ግጭት ሸሽተው ከወጡት ተማሪዎች መካከል 17ቱ በታጣቂዎች መታገታቸው ከተሰማ ከአንድ ወር ተኩል በላይ ሆኖ የኦሮሚያ ክልል አስተዳደርና የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ከዚህ ቀደም ከአሜሪካ ድምጽ ጋር ባደረጉት ቃለ መጠይቅ መንግስት ባደረገው ክትትል ከእገታው የተለቀቁ ተማሪዎች እንዳሉና አሁንም ድረስ በመንግስት እጅ መሆናቸውን ገልጸው ቀሪዎቹን በማስለቀቅ ሂደት ላይ እየሰሩ መሆኑን አስታውቀው ነበር። ነበር። ይሁንና እስካሁን ድረስ ለተማሪዎቹ የተለየ አዲስ ነገር ካለመሰማቱ ጋር ተያይዞ ለሴቶች መብት በመታገል የሚታወቀው ሴታዊት የተሰኘ ድርጅት የተማሪዎቹን መታገት ተከትሎ ከመንግስት የተሰጠው አትኩሮትና ምላሽ ተመጣጣኝ እንዳልሆነ ጠቅሶ፣ በተለይም ደግሞ አብዛኞቹ ተማሪዎች በሴትነታቸው ለጾታዊ ጥቃቶች የተጋለጡና በወር አበባ ጊዜ የሚቸገሩ በመሆኑ መንግስት ኃላፊነቱን ወስዶ ተማሪዎቹ ያሉበትን ሁኔታ ለህዝብ እንዲሁም ለቤተሰቦቻቸው እንዲያሳውቅ ጥሪ አቅርቧል። ወይዘሮ ስህን ተፈራ የሴታዊት የጾታ እኩልነት ማህበር መስራችና አስተባባሪ ናቸው።
እኛ የምንጠይቀው መረጃ በበቂ ሁኔታ መንግስት እየሰጠ ስላልሆነ ከመንግስት በኩል ጥረት እየተደረገ እንዳለ ለህዝብ እንዲታወቅ ነው። በሚስጥርም ተይዞ ከሆነ በምክንያት ከሆነም ቤተሰቦቻቸውን ማረጋጋት አለባቸው ብለን እናምናለን። ስቡ እነዚህ ልጆች 18-19-20 ዓመታቸው ነው የሚሆኑት፣ ሴቶችም ወንዶችም እና በምን ሁኔታ ላይ እንዳሉ መገመት ይከብዳል። ከአንድ ወር በላይ ተማሪዎች ሲታገሱ ምግብ እየሰጣቸው ነው ወይ? ጤናቸው ተጠብቋል ወይ? በተለይ ለሴቶቹ የጾታ ጥቃት ይኖራል ብለን እንገምታለን። ከአንድ ወር በላይ 13 ሴት ተማሪዎች የወር አበባቸው ይመጣል፣ ንጽህና መጠበቂያ አይኖራቸውም፣ ጫካ ውስጥ ሊሆን ይችላሉ ያሉት እና በምን ሁኔታ ናቸው ያለውን የሚለው ነገር ለቤተሰቦቹ በሀዘን ደረጃ ብቻ ሳይሆን እንደ ሰብአዊ መብትም ማወቅ ያስፈልጋል እና ያው በዋናነት ኃላፊ ማድረግ የምንችለው ያገቷቸውን ሰዎች አካላት ቢሆንም መንግስት ደግሞ ኃላፊነት አለበት የዜጎቹን መብት ማስጠበቅ እና በዚህ ያለውን ማወቅ እንፈልጋለን። የሳይንስና ከፍተኛ ትምህርት ሚኒስትርም በጣም የሚያሳዝን መግለጫ ነው የሰጡት። ሲጠየቁ እነሱ የሚያውቁት ነገር እንደሌለ እና ስልክ እምቢ አለን የሚል ስቴትመንት ማናችንም እኛም ዜጋ ደውለን ስልክ እምቢ አለን እንደምንለው አይነት መግለጫ ነው የሰጡት እና በጣም አሳስቦናል። ስለዚህ ተማሪዎች የበለጠ ቁጭትና ተነሳሽነት እንዲያሳዩ ነበር የምንጠብቀው። በዛ በኩል አዝነናል። የደምቢዶሎ ዩኒቨርሲቲ ፕሬዚደንትም መጀመሪያ ኢንተርቪው ሲደረጉ ምንም ተማሪዎች የታገቱ የሉም ነበር የሚል መግለጫ የሰጡት፣ ግን የታገቱ ተማሪዎች እንዳሉ እናውቃለን። ስለዚህ በፖሊስም ዙሪያ ፌዴራል ፖሊስ፣ የኦሮሚያ ክልል ፖሊስ ከማንም በቂ መልስ ቤተሰቦች እያገኙ አይደሉም። ስለዚህ ፌዴራል ፖሊስ በዋነኛነት ሴቶች ሚኒስትር በሴቶች እንዲጠየቁ ያስፈልጋል። የትምህርት ሚኒስትርም ሁሉም ዩኒቨርሲቲዎች በዛ ሚኒስትር እስካሉ ድረስ ኃላፊነት ያለባቸው ይመስለናል።
ከዚሁ ጉዳይ ጋር በተያያዘ የሴቶችና የህጻናት ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አድነው አበራ ሁኔታው በኢትዮጵያ ያልተለመደ መሆኑን ጠቅሰው ሁኔታዎች ጥርት ብለው እስኪወጡ ድረስ በዚህ ጉዳይ ላይ መንግስት የያዘውን አቋም እንደሚደግፉ ተናግረዋል።
አሁን በደምቢዶሎ በተከሰተው ሁኔታ ችግሩ በጣም አሳሳቢና ጥንቃቄ የሚያስፈልገው በመሆኑ በመንግስት ተይዟል። እሱ በህይወት በጤና ተለቆ ወደ መደበኛ ህይወታቸው የሚመለሱበት መንገድ መኖር አለበት። ስለዚህ ጥንቃቄ በተሞላበት ለመሄድ መንግስት ሴንትራል የያዘውን አቅጣጫ ነው የምንደግፈው። ያም በመንግስት በኩል መግለጫ እየተሰጠ ነው። እኛም ጉዳያቸው ምን ላይ ደረሰ እያልን በየጊዜው ከእነሱ ጋር የመነጋገር የመጠየቅ እና መንግስት ላይም ግፊት ከዛ ውጭ የተለየ ነገር ስለሌለን አሁን ያለበት ሁኔታም የሚገለጠው በዛው በማዕከል ስለሆነ እኛ ማድረግ ያለብን ያው ክትትል ማድረግ ነው፣ ከእነሱ ጋር በቅርበት መስራት ነው። ምክንያቱም በጣም ጥንቃቄ ያስፈልጋል። ተማሪዎችን የማገቱ ሂደት በእኛ ሀገር የመጀመሪያ ነው ታውቂያለሽ። በሌሎች አፍሪካ ሀገሮች በሚዲያ የምንሰማቸው ነገሮች ናቸው። ስለዚህ ጉዳዩ መንግስት ፕሮአክቲቭ ሆኖ ከዚህ ትምህርት ወስዶ ያው ጥበቃዎቹን የማጠናከር ነገር እንዲሰራ የማድረግ ነው። ችግሩን የፈጠሩትም አካላትም ያው ለሌሎች አስተማሪም ቢሆን የህግ በላይነት እንዲከበር ያው ይህንን መንግስት አጠናክሮ እንደሚሄድ እናውቃለን። ስለዚህ እኛም በዚህ ሂደት የራሳችን ግፊት ለማድረግ ነው። ማውገዝ አውግዘናል፣ ግን እንደዚህ ውግዘትም ማናቸው የምንለቃቸው መረጃዎች በልጆች ህይወት ላይ ምን ሊፈጥር እንደሚችል እርግጠኛ አይደለንም። ለዚህ ነው ልጆቹ በህይወት መውጣት ስላለባቸው ጥንቃቄ የተሞላበት አካሄድ መከድ ስላለበት የመንግስት አቅጣጫ በጣም ትክክል ነው። ከዛ ውጪ ትክክል ከሚያደርጉ አካላት ጋር ከነሱ ጋር በቅርብ እንሰራለን። እነሱን ሁልጊዜ የመጎትጎት የመጠየቅ ስራዎች አሉ። ከእነሱ ጋር አብሮ የመስራት ነው የምንሰራው።
ስለዚህ ጉዳይ መረጃ ፈልገን የደወልንላቸው የሳይንስና ከፍተኛ የትምህርት ሚኒስቴር የኮሚኒኬሽን ጉዳዮች ዳይሬክተር አቶ ደቻሳ ጉርሙ የተለያየ አካል የተለያየ መረጃ እየሰጠ በመቸገራቸው የተነሳ ሁኔታዎች እስኪጣሩ ድረስ ለጊዜው መረጃ ለመስጠት ፈቃደኛ አለመሆናቸውን ነግረውናል። በተመሳሳይ የኦሮሚያ ክልል የአስተዳደርና የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ የእጅ ስልክ ላይ በተደጋጋሚ በመደወል ያደረግኩት ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደን ገረመውን ለዝግጅቱ አመሰግናለሁ። አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ሌላው ሳምንታዊ ቅንብር አሜሪካና ህዝቧ ነው። አሜሪካና ህዝቧ ለዛሬ አሜሪካ ውስጥ ማዕድ ቤቱን መኪና ላይ ይዘው እየዞሩ ትኩስ ምግብ በየጎዳናው የሚያበሉትን ፉድ ትራክስ የሚባሉ ተንቀሳቃሽ ምግብ ቤቶች ያስቃኘናል። የአሜሪካ ድምጹ አሳ ካሊድ ያጠናቀረው ነው። ቆንጅታዬ የዚህ ፕሮግራም አዘጋጅ ታዲያ አንድ በዚህ ስራ የተሰማሩ ኢትዮጵያዊም አነጋግራለች።
መካከለኛው ምስራቅ እንዲሁም ምስራቅ እስያ ውስጥ በየመንገዱ ምግብ ገዝቶ መመገብ የተለመደ ነው። ዩናይትድ ስቴትስ ውስጥ ግን ይበልጡን የተለመደው ቋሚ ምግብ ቤት ገብቶ መመገብ ነው። ይሁን እንጂ በቅርብ ጊዜ በሀገሪቱ ዙሪያ በተለይ ዋሽንግተን ዲሲ ውስጥ ምግብ በመኪና ተዘዋዋሪ ምግብ ቤት ማለት ነው ፉድ ትራክስ የሚባሉት በጣም እየተበራከቱ መጥተዋል። ከተለያዩ የዓለም አካባቢዎች ባህላዊ ምግቦችን ለበላተኛው በትኩሱ ያቀርባሉ። አንዲቱ በላተኛ አይሻ አህመድ ነች።
They offer so many options, even Mediterranean offers.
ብዙ አማራጮች ያቀርባሉ። የሜዲትራኒያን አካባቢ ሀገራት ምግቦችንም ሳይቀር።
አሌክስ ኩፐር የዲሲ ሜሪላንድ እና ቨርጂኒያ አካባቢ ባለ መኪና ላይ ምግብ ቤቶች ፉድ ትራክስ ማህበር ኃላፊ ናቸው።
People enjoy going to a location and having that choice. It's been driven by the fast casual industry.
ሰው የሚፈልገው ምግብ አይነት ወደሚያገኝበት ቦታ ይሄደ ይመገባል ይደሰታል። ይሄ እንግዲህ በአሁን ጊዜ አማራጭ ምግቦችን ማግኘት ትልቅ ነገር ስለሆነ ያንን ቀለል ባለና በፍጥነት ማቅረብ ላይ ያተኮረ ኢንዱስትሪ ነው። ሰዎች የተለያየ አማራጭ የሚያገኙበትን መንገድ ይፈልጋሉ።
ታዲያ ከለመዱት ምግብ ቤቶች በተለየ የመኪና ላይ መስተንግዶዎች ተመጋቢው ቶሎ ቶሎ ጎረስ ጎረስ የሚያደርገውን ማግኘት ነው የሚፈልገው። ለኛ ስራ ፍጥነት ቁልፉ ነው ይላል አሉ ሐምዛ ፐርቬዝ።
ሎጋባ ታይሚ አብናያመ
ኦቨር ሂር ፒፕል አር ሾርት ኦፍ ታይም they need fresh food and any time
እዚህ ሰው ጊዜ የለውም። ትኩስ ምግብ ቶሎ ማግኘት ነው የሚፈልገው። የምሳረፍታቸው ግማይ ሰዓት ብቻ ስለሆነች ጥሩ ነገር በዚያይ ሰዓት ማግኘት አለባቸው።
እንደ ተለመዱት ምግብ ቤቶች ሁሉ ስራው አትራፊ እንዲሆን ትክክለኛውን ቦታ መርጦ መኮልኮልና መስራት ያስፈልጋል። ሌላው የምግብ አቅራቢ ኢያድ ባክር
like it's very hard for you to find a location to work today I'm in Lafont Plaza.
ደህናውን ቦታ ማግኘት በጣም ያስቸግራል። ዛሬ ለምሳሌ ላፎንት ፕላዛ ነበርኩ። በሎተሪ ነው የሥራ ቦታ የሚደለደለው። ከፍዬ ነው የምሰራው።
የንግድ ፈቃዱን ማግኘትም ብዙ ጣጣ አለው። የጤና ቁጥጥር አልፎ ነው ፈቃዱ የሚገኘው። ሎራ ዊልድሊ የጤና ቁጥጥር የንግድ ፈቃድ አስተዳደር ክፍል ተጠሪ ናቸው። እንዲህ ሲሉ ያስረዳሉ።
We do inspections for all the food trucks. So every 6 months the food truck is required to get a re-inspection to renew their health inspection certificate.
ሁሉንም የምግብ መኪናዎች እንቆጣጣራለን። በየስድስት ወሩ ተፈትሸው የጤና የምስክር ወረቀታቸውን ማሳደስ አለባቸው። ከዚያ በተጨማሪም በድንገት ወደ መስክ ይሄድን እንቆጣጣራለን።
የሆነ ሆኖ ምግብ በመኪና ስራ የተዋጣ እንዲሆን ዋናው ለበላተኛው የሚቀርበው ምግብ ጣፋጭነት ነው። እንደማናቸውም የምግብ ድርጅት ሁሉ በላተኛን ማስለመድ ደጋግሞ ማምጣት የሚቻለው ጥፍጥ ያለ ምግብ በማቅረብ ነውና ኡዛኢር ኢምራን አንዱ ተመጋቢ ናቸው።
My favorites are Mediterranean food, Arab food. Sometimes I even get tasty
Mediterranean ምግብ ያረ ምግብ ነው ይበልጡን የምመጣው። አንዳንዴ ብሪያኒን ወስዳለሁ። ስለዚህ ብዙ ምርጫ አለ።
ተንቀሳቃሽ ምግብ ቤቶች ፉድ ትራክስ በመብዛታቸው ሁሉም ሰው ተደስቷል ማለት ግን አይደለም። ብዙ ባለ ምግብ ቤቶች ቋሚ ምግብ ቤቶች ያሏቸው ማለት ነው ገበያችንን እየተሻሙን ነው በማለት ያማራሉ።
ቀደም ብዬ እንደጠቆምኩት አድማጮች ቆንጅታየ እዚህ ዋሽንግተን ዲሲ ውስጥ በዚሁ ስራ ላይ የተሰማሩ አንድ ኢትዮጵያዊ ማግኝታለች። አቶ ድረሴ አበበ ይባላሉ።
ድረሴ ይባላሉ። በተለያዩ ሙያዎች ሙከራ አድርጌያለሁኝ በቢዝነስ በኩል ማለት ነው። ሆኖም ግን በአጋጣሚ ብዙም እርምጃ አልሄድኩኝም። አሁን ደግሞ በቅርብ ጊዜ የጀመርኩት የዚህ የፉድ ትራክ ነው። የቱን ያህል እንደምቆይበት አላውቅም።
ምን ያህል ጊዜ ሆኖት አቶ ድረሴ?
አንድ 3 አመት ሊሆነኝ ነው አሁን።
እንዴት ነው
ጊዜው መሻሻልን ያሳያል? ግን ረዘም ያለ ጊዜ የሚወስድ ይመስላል።
ምን ያህል ተለምዷል የኢትዮጵያ ምግብ በዚህ አይነት?
መጠነኛ መለመድ አለ ዲሲ ውስጥ። ግን ወደዚህ ኦፊስ ያለበት አካባቢ ነው ብዙ ጊዜ ሬዚደንሻል ማካባቢ ብዙም አይፈቀድም።
መኖሪያ አካባቢ
አይፈቀድም። እና ያ ደግሞ በምሳ ሰዓት ሰዎች ሲወጡ ብቻ ነው። እና አጭር ጊዜ ነው የምንሰራው።
እንደርሶ አለፍ አለፍ ይያል እና ያለን የኢትዮጵያ ምግብ በእንደዚህ አይነት መንገድ የሚሸጡ ብዙ አሉ። እርሶ ከመያቁት
ብዙ አይደለንም። አንድ 3 ያህል ነበርን መሰለኝ። አንደኛዎቹ የወጡ መሰለኝ ባለሳሳት አይቻቸው አላውቅም። አንዲት አሁንም አለች እና እኔ ነኝ። እኔ እንግዲህ እኔ እስከማውቀው ድረስ
እሺ፣
ሁለተኛ ነው በርግጥ የማውቀው እኔና ራሴንና ሌላ አንድ።
ምን ምግብ ነው የምታሰናዱት?
ስንጀምር በቬጂ ብቻ ጀምረን ነበር።
ያትከልት ምግብ ስጋ የለም።
አትከልት ብቻ። አዎ፣ ማለት ይሄ ቀይ ወጥ፣ አልጫ እና ኬል እና
ጎመና።
አዎ፣
ጎመን፣ ጥቅል ጎመን
አደረገ። አዎ፣ ሳይው የሚያዋጣ አልሆነም። እንደውም አንድ አመት ያህል ታገል። ከዛ በኋላ ጥብስና የበግ ነው ብዙ ጊዜ የምንይዘው።
ጥብስ ስጡን ይላሉ።
ወይ ይወዳሉ። ጥብስ በጣም ይወዳሉ። ስፓይሲ የሆነ በተለይ
በርበሬ ያለው።
የሚያስገርመው ነገር ወጣቱ ነው የኛን የሚወደው፣ ሽማግሌዎቹ ብዙ አይደሉ። እና ለወደፊት በእጅጉ ተስፋ ያለው መስብዬ አስባለሁኝ። እንደገና ስፔሻል ብለን ጥብስ አለን፣ ምንቸት አበሻ አለን፣ ዶሮ አለን።
ምንቸት አበሻ ስትሏቸው ያውቁታል?
ያውቁታል። አዎ።
ምን ትሏቸው ይሆን? ምን ትሏቸው አላችሁ?
ያ ምንቸት አብሽ ግራውንድ ቢፍ እና ያው የኢትዮጵያን ስታይል የተሳቴ ሆነ።
እሺ። እነሱም ያው በአገራቸው አጠራር እንዴት ያደርጉት ይሆን? ምንቸት አብሽ ሊሆን?
አዎ፣ እንደዛ ነው የሚሉት። አዎ፣ አዎ።
እሺ።
እና ብዙ እንትን አይደለም፣ በብዛት ሰው የሚወደው እንዳልኩሽ ጥብሱን ነው።
ማን ይሰራዋል ምግቡን? አቶ ድረሴ
አንዲት ልጅ አለች።
መልካም። በህብረት በትብብር ነው የምትሰሩት?
አይ ሁለት ነው። ያው ሀገራችን ታውቂዋለሽ፣ እኛ ወንድ ወጥ ቤት ስለማይገባ
እንዴ እዚህ ይገባል።
እውቀቱ ይሄን ያህል አይደለም። አይ እንግዲህ የዘመናዊ ልጆች አሁን ይማሩ ይሆናል። እኛ
ስለዚህ እርሶ ሌላውን ስራ ይሰራሉ፣ እሳቸው ደግሞ ምግቡን ያሰናዳሉ።
አዎ፣ እንግዲህ ጉልበት ነክ ነገሮች የሆኑትን እኔም አለሁኝ።
የጉልበት ስራም አለው ደግሞ እንደምረዳው።
መጠነኛ። አዎ፣ መጠነኛ እቃ ገዝቶ ማምጣት ምናምን ነገር
ማጽዳት።
አዎ፣ የመሳሰሉ ነገሮች አሉ። ነገሩ መጥፎ አይደለም። ሆኖም ግን እንግዲህ ጊዜ ይወስዳል። ለእኛ አሁን የሚያውቁት ሰዎች አሉ። አይተው ብቻ መኪናችን አይተው የሚያስታውሱን አሉ።
ለምደውላችኋል። ጥሩ ነው። አቶ ድረሴ እንግዲህ ይህን ያህል ከተወያየን እዚህ አካባቢ የእኛ መስሪያ ቤት ወዳለበት ላፎን ፕላዛ ወደሚባለው አካባቢም ብቅ ምልባቸው ቀኖች አሉ ብለዋል እና በአካል ተገኝተን እንግዲህ ጥብሶንም እንቀምሳለን፣ ስራዎትንም እንመለከታለን።
ለመቀበል ዝግጁ ነን።
ያመድል እንመኛለን። አቶ ድረሴ ጊዜውን አልወስድም፣ ይዘጋጁ።
እሺ፣ ቆንጆ።
አመሰግናለሁ። ደህና ዋል።
ቆንጅትንና እንግዳዋን አቶ ድረሴ አበበን እኔም አመሰግናለሁ። አድማጮች፣ ስርጭታችንን ላናገባድ የቀሩን ጥቂት ደቂቃዎች ናቸው። ቀደም ብለን በመጀመሪያው አጋማሽ ሙዚቃ ማጫወት እድል አልተገኘምና በዚህ በተከታዩ ዜማ እስከ ስርጭቱ ማጠቃለያ እናቆያችኋለን። የትግርኛ ስርጭት ይከተላል። በእኔ በኩል ሰላም፣ ደህና እደሩ።
አሜሪካ ከዋሽንግተን ዲሲ በአጭር ማዕበልን በሳተላይትም ከመሆን በፌስቡክ በቀጥታ ከቪኦኤ ስቱዲዮ አሰተ